ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 22 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መስከረም 22 ቀን 1034 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ
በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች በቅድሚያ እናሰማለን። በማስከተልም የአዲሱ ዓመት የ2015 ዓመተ ምህረት የመጀመሪያ የሆነውን የዴሞክራሲያ እትም አሰምተን ክፍል አንድ ፕሮግራማችን ይተናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
የፖለቲካ ወስላታው ጨፍጫፊውና አገር አፍራሹ ቡድን ያገሪቱን ኢኮኖሚ እንክትክት ማድረጉ ተሰማ። የሀገር ኢኮኖሚን በአበባ ተከላና በዲስኩር ጋጋታ ማድቀቅ እንጂ መገንባት ዘበት እንደሆነ ተደጋግሞ እየተነገረ ይገኛል። የህዝቡ ጥያቄ የዕለት ጉርስ የዳቦ ጥያቄ ሆኖ ሳለ የኦነግ ኦዴፓ አረመን ያገዛዝ በከንቱ የታይታ ዘመቻዎች በመጠመዱ ያገሪቱ ኢኮኖሚን በእቅድ ባለመመራቱ ከአመት አመት ወደ ከፋ ድቀት አገሪቱን እየከተታት መሆኑን በርካቶች በቁጭት ይገልጻሉ። ለአራት አመታት በጀት ቢተቀደም ከሌሎች ዘርፎች እየተቀነሰ ለመከላከያ እንዲሆን መደረጉ አገሪቱን ወደ ቀውስ ውስጥ ከቷት ዋነኛው እንደሆነ ይነገራል። በዞን ጊዜ ኢራብ አደጋ መከሰቱ የሚነገረው ከዝናብ መጥፋት ጋር ተያይዞ በየገጠሩ በመሆኑ በየከተማው እየደረሰ ያለው ግድያና ረሃብ በወጉ ሳይገለጽ ህይወት እየፈጀ መሆኑን ከተለያዩ አቅጣጫዎች ካሰባሰብነው መረዳት ተችሏል። ወጣቱ ሥራ አጥቶ ሆኖ ስቃይ መከራውን እያየ በሀገሩ የተነፈገውን ሥራ በመካከለኛው ምስራቅ ለማግኘት ቢሰደድም እዛም የተበቀው በአብዛኛው ባርነት መሆኑ የሚታወቅ ነው። ይህ የደም አፍሳሾች ቡድን የተጠመደው በድሮን እና በታንክ ግዢ ላይ በመሆኑ በዚህ ወቅት ያገሪቱ የውጭ ምንዛሪ አቅም መና ሆኗል የሚለው የበርካቶች አስተያየት ሆኗል። የአንድ አገር የገንዘብ ስርዓትን የጥቁር ገበያ የምንዛሪ ስርዓት ከተቆጣጠረው ያቺ አገር ፖለቲካዋ በድን ሆኗል፣ ኢኮኖሚዋ ተሽመድምዷል ማለት ነው የሚለውን ሐሳብ ብዙዎች ይጋሩታል። በወለጋ በየቀኑ በሚባል ሁኔታ ጃርቲ በሚባል ስፍራ አማራዎች እየተጨፈጨፉ ጎንደርና ጎጃም ተጓጉዘው አባይ በርሃ የደረሱ መንገደኞች በኦነግ ኦዴፓ ታግተው ወደ አዲስ አበባ መግባት ተከልክለው ይገኛሉ። በተመሳሳይም ከወሎ ከምስራቅ ጎንደርና ከሰሜን ሸዋ ወደ አዲስ አበባ ያቀኑ መንገደኞች ከሸኖ እንዳልፉ መደረጉን ከአካባቢዎቹ ምንጮች መረዳት ተችሏል። ይህ አንዱን አማራን የማሰቃያ ዘዴ ተደርጎ ከተወሰደ አመታት የተቆጠሩ ቢሆንም በዚህ ወቅት በራሱ ባገዛዙ ላይ የመረረ ችግር ማስከተሉ እንደማይቀር እየተነገረ ይገኛል። ከተጓዦቹ መሃል አብዛኛዎቹ ነጋዴዎች ሊሆኑ ስለሚችሉ ሊካሄድ የሚገባው የገንዘብ እንቅስቃሴን በጽኑ እንደሚጠናወተው መገመት አያዳግትም የሚል አስተያየት እየተዘዋወረ እንደሚገኝም ለማወቅ ተችሏል። ከዚህ ያገሪቱ ተጨባጭ ሁኔታ በመነሳት የፖለቲካ አዋቂዎች ይህ የኦሮሞማ አገዛዝ የግፍ ዘመኑ መጨረሻ ጫፍ ላይ መድረሱን ያስረዳሉ። የሁለቱ አረመኔዎች ጦርነት ዘንድሮ የትምርት ቤቶችን ገጽታ ይቀይራል የሚል ጽኑ ሐሳብ እንዲስተጋባ ማድረጉ እየተነገረ ይገኛል። ከቀን ቀን ከሳምንት ሳምንት ጦርነቱ እየመረረ በመሄዱ በህይወት የሚነጠቀው ጽኑ ቁስለኛ የተደረገውና የሚማረከው ወታደር ቁጥር በአስደንጋጭ ሁኔታ እየጨመረ እንደሚገኝ ገለልተኛ ከሆኑ ምንጮች ግንዛቤ ማግኘት ተችሏል። አገር አቋራጭ ደረጃ አንድ የሚባሉት አውቶቡሶችና ዘመናዊ ፈጣን አውቶቡሶች በቅጡ ስልጣናውን ያላጠናቀቁ ምልምሎችን ሲያስጓጉዙ መክረማቸው ታውቋል። በዚህ የተነሳ የመጓጓዣ ችግር በመከሰቱ መንገደኞች ለእንግልት መዳረጋቸውን ሲናገሩ ተደምጧል። ሰሞኑን አንድ የኦሮሞማ ኦዴፓ ኦነግ አገዛዝ ጀነራል ተብዬ ለቢቢሲ በሰጠው ቃለ መጠይቅ በቅርቡ ባረመኔው ደርግ ጊዜ የነበረውንና ብሔራዊ ውትድርና ሚል የግዳጅ የውትድርና አገልግሎትን በማወጅ ወጣቱ ጦርነቱን በቀጥታ እንዲሳተፍ የማድረግ እቅድ እንዳለ መናገሩ ብዙዎች አገዛዙ ጦርነቱን በአጭር ጊዜ ለመቋጨት ቢዝትም በተግባር ግን እንደሚራዘምና የአገሪቱን ጥሪት እንደሚያሟጥጥ የሚያስረዱ ጥቂቶች አለመሆናቸው ታውቋል። ጦርነቱ በዚህ ሁኔታ ከቀጠለ ትምህርት ቤቶች የመመልመያ ጣቢያ ሊደረጉ ይችላል የሚለው በርካቶችን የሚያስማማ መሆኑ ታውቋል።
አገዛዙ በወዲድ እና በባዕድን ክንፍነት ከወያኔ ጋር በመሆን አገር የማፍረስ ጉዞን አጠናክሮ ቀጥሏል። በሀገሪቱ ውስጥ ለሶስት አስርት ዓመታት ለሚጠጋ ጊዜ የበላይነት በነበረው ፋሽስት ወያኔ እና ተረኛ በሆነው ፋሽስታዊ ጽንፈኛ የኦሮሞማ ቡድን መካከል ከተፈጠረው የአንጻር እንዲሁም ለ27 ዓመታት በሀገሪቱ ውስጥ የሁሉ ነገር አድራጊ ፈጣሪ ከነበረው ፋሽስት ወያኔ መሰረታዊ የስነ ልቦና ውቅርና ባህሪ አንጻር መቼ ከሚለው ጥያቄ በስተቀር ሀገሪቱ የገባችበት ወደ ጦርነት ማምራት አይቀሬ እንደነበር የሚታወስ ነው። በግልጽ እንደሚታየው ፋሽስት ወያኔ ጸረ ህዝቡ ከመለሰ ዜናዊ ሞት በኋላ የሀገር የመምራትና ህዝብን እንደፈለገ የመጨቆን አቅም እጥረት ገጥሞታል። ፋሽስታዊ ድርጅቶች የሚጋሩት አንድ ነገር ቢኖር የዚህ አይነት ሲገጥማቸው መጥፎ ውሳኔዎችን እስከ መወሰን የሚያደርስ የእውር ድንብር ጉዞ ማድረጋቸውም የሚታወስ ነው። ከዚህ ባሻገር ፋሽስቱ ወያኔ በሻቢያ ጀርባ ታዝዶና በደርግ ዘመን በነበረው ሁኔታ ማለትም ዓለም በሁለት ጎራ ተከፍሎ ይገፋፋ የነበረበትን አጋጣሚ በመጠቀም ወደ ስልጣን መምጣቱን ክዶ በሌሎች ዘንድ በራሱ ጉልበትና አቅም ያሳካው ድል መስሎ እንዲታይ ሲሰብክ የነበረውን የጀብደኝነት ነጭ ውሸት ለራሱም በማመን ስለ ራሱ የተጋነነ ምስል ይዞ ቆይቷል። ባዕድን መራሹ የአማራ ፖለቲካና ቅድመ የመጀመሪያው ዙር ጦርነት ራሱን በተለያዩ ተረኞች ጥገኝነት ውስጥና በተንበርካክነት የሚታወቅ መሆኑ የማይዘነጋ ሀቅ ነው። ብዙ መስዋዕትነት የተከፈለበት የአማራ ህዝባዊ ተጋድሎ በባዕድን ተጠልፎ ኮሎኔሉን በማንገስ መጠናቀቁ የአማራ ህዝብ በዚህ ጥቁርና አሳፋሪ ታሪኩ የሚሸማቀቅበት ጊዜ ሩቅ አይሆንም ይላሉ ምሁራን። የአማራ ህዝባዊ ተጋድሎ በተደረገባቸው ዓመታት በጽህፈት ቤቱ ላይ መትረጊስ ደግኑ በአንድ ቀን ከ200 በላይ ወጣቶችን ሙትና ቁስለኛ ያደረገውን ጥላት ባዕድንን በነጻ ውጭነት ስሎ ስለ ባዕድን አመራሮች አስተኛ የጀብድ ትርክት ለመጻፍና ለማስተጋባት በመሽቀዳደም ረገድ በውጭ አገር የሚኖረውና አባት አገር አማራን ሳልመሰረት ብሬ አይነጥፍም ነፍጥ የማይዘቀዘቅም እያለ ሲደሰኩር የነበረው ዘግይቶም ቢሆን እንደተረጋገጠው ባዕድንን ለማዳን በባዕድን አመራርና ቤተሰባዊ ትስስር የተዋቀረ ቡድን ዋነኛ ነበር። ለውጥ የሚለው ነውጥ በመጣ ማግስት ባዕድን መሩ የአማራ ፖለቲካ በዋናነት የተጠመደው ህዝቡን ረጃጅም ሰንደቅ ዓላማዎችን ከኮሎኔሉ ፎቶ ጋር በማስያዝ እና አደባባይ በማስወጣት በቅዠት ዓለም ተሳክሮ እንዲደነዝዝ ማድረግ ሲሆን مرزنيو بركات سمعونن يمساسلو قمتو يبادين عالكو چاچون كسلطان ياسو قدوت بادين عيان ببادين وست هونو لموتات اندهوم لوديد يتشال قد ياسفت سامي لمهون تبوارنو متزاتز جمروال نزيه يبادين برنوش كسراچو يالو يبتاج كادروشن كغناشو لماسلف سلو بواننت يمبوادنيا مسرت عدرقو ينكساكسو ينبرو اكاوابين ويم قوتن مسرت عدرقو اندنبر يميت زنقا አይደለም በመጨረሻም ሽኮቻቸውን ጥፍርና ጥርሳውቱ የባዲኑን የሰኔ ቀውስ አዋለደ የባዲን የሰኔ ቀውስን ተከትሎም ካድሬው ሶስት ነገሮች ላይ አተኩሮ መንቀሳቀስ ጀምሯል አማራነት የሚለውን ለታክቲክ አስተላለፍ ሲጠቀምበት የነበረው ጭምብል አሽቀንጥሮ ጥሎ አካባቢያዊ አድረጃጀቶችን ለመፍጠር በውጭና በሀገር ውስጥ ለመሰባሰብ ሞከረ የባዲን የሰኔ ቀውስ የህዝብና የአካባቢውን መልክ ያለው ለማስመሰል አበክሮ ተንቀሳቀሰ በሰውርና በግላጭ ከስከሳ በማድረግ ተወጣራ ከፊሉን የህዝባችን አካል ተጠያቂ በማድረግ ቀድመ 83 የነበረውን የሀገሪቱን ካርታ እያስያዘ የክፍለ ሀገር አደረጃጀትና ፋቂና የምየ ኢትዮጵያ ብቻኛ ጠበቃ መስሎ እንዲታይም ባዘነ እርስ በርስ የማይተማመን ከመሆን አልፎ ጸረዝቡ ግራኝ አብይ አህመድ ካልተገኘ በቀር መሰብሰብ የማይችልበት እርሱ ቀበት ቀብቶ ካልሾመላቸው በቀር ያካባቢ ፕሬዝዳንት መመረጥ ከማይችሉበት ደረጃም ደርሰዋል ከምንም በላይ ደግሞ ያማራ ኃይል ልዩ ኃይል በተለይ መጀመሪያ የነበሩ ልዩ ኃይሎች የሰለጠነውን ኃይል የማዳከም ተጨማሪ ኃይል እንዳይሰለጥን ማድረግና በካድሮቻቸውና በማህበራዊ ሚዲያ ባሰማሯቸው ጎጠኛ ተላላኪዎቻቸው በኩል አማራ ምንም አይነት አካባቢ ስጋት እንደሌለበት መስበክና ህዝቡ ባንድነት ሊቆምባቸው የሚችላቸውን አምዶች በመናድ ጥላት እንኳን ለህዝባችን ያልሰጠውን ስም በመስጠት ለመከፋፈል ቀን ከሌሊት እንቅልፍ አተውሰዱበት ከባዲን የሰኔው ቀውስ ማግስት አመራሩ አጠናክሮ የቀጠለው ሌላው ነገር ማን ለወዴድ ታማኝና ለወዴዱ አገዛዝ የበለጠ ተላላኪ መሆኑን የማሳየት የርስ በርስ ፍክክር ነበር በመሆኑም እንወክለዋለን የሚሉት ህዝብ ለጥቃት ሲጋለጥ ጥቃቱን ካዋገዝን በታማኒ ተላላኪነታችን ላይ ጥላ ያጠሉበታል ብለው በማመን ያ ሁሉ የመከራዶፍ በወለጋና የተለያዩ የኦሮሞ አካባቢዎች በመተከል በጉራ ፈርዳ በህዝባችን ላይ የመከራዶፍ ሲወርድ ዝምታን መምረጥ ለህዝባችን ድምጽ የሚሆኑበትን ጥቂት ግለሰቦችን ከጥላት በባሰው ሁኔታ በማሳደድ ተጠመዱ እንግዲህ በአዲንና የሚያስተዳድረው አካባቢው እንዲህ በተዘረከረኩበት ሁኔታ ላይ ነው ፋሽስት ወያኒ የሰሜን እዝ የሚባለው የሀገሪቱ መከላከያ አካል የሆነውን እዝ በግፍ በመጨፍጨፍ ከፉከራ የዘለለውን ብረት ነክሶ ጦርነት የተጀመረው ባዲን መራሽ ያማራ ፖለቲካ የመጀመረው ዙር ጦርነት ፋሽስት ወያኔ ያንን ሁሉ መከራ በህዝባችን ላይ ማድረሱ ሳይንስ ጦርነት አውጆ በሰሜን አማራ በኩል ዮራራ እንቅስቃሴ ማድረጉን ተከትሎ ጦርነቱ በደጃችን ገብቷል ይሁን እንጂ ጦርነት በተጀመረ ሰሞን ካዝማሪ እስከ ከዳሚ ካድሪ ድረስ ጦርነት ለማራ ሰርጉኖ በመትል ሀረግ ጦርነትን ከፖለቲካ ነጥሎ በማየት ዋላቀር አመለካከት ተጠናክሮ የጦራ ወድማ ወሬዎች ላይ በመጠመድ ባጅቷል በዚህም በርካታ ሀገር ያሻግራሉ የሚባሉ ጀግኖች እንዲሰው ተደርጓል በተለይ በአማራ በአፋር አካባቢ ያሉ አገዛዙን ይሞግታሉ ተብለው የተፈሩ በርካታ ጀግኖች በዚህ ጦርነት ቁማር ውስጥ ሰለባ እንደሆኑ ተደርጓል ይህንን የካድሬውና ካድሬው ያደነቆረውን የህዝባችንን ስነልቦና የተረደው ኮሎኔሉ የአማራ ህዝብና የአማራ ልዩ ኃይል በወሬዳዊ አጠራር እያሞካሸ የተለመደ ሚና ብቻ እንዲኖረው ተግቷል ለማንኛውም ከሀገር ቤት እስከ ሰሜን አሜሪካ ከደቡብ አፍሪካ እስከ ኤዥያ ተበትኖ የኖረው ባለ ሁለት እግር ሀያው በአዲን ቡድን የሀገሪቱ መከላከያ ሰራዊት ነፃ የዋጣቸውን መሬቶች እግር በእግር እየተከተለ የተለመደችና ከወያኔ ተኮረጀች ሽርጥ ባንገቱ ላይ እየተመጠመና አንዲት የተውሶ ክላሽኮቭ መሳሪያ ይዞ ፎቶ በመነሳትና በመፈከር ራሱን ነፃ አውጪ አድርጎ ከማቅራራቱ ባሻገር የተቀደሰውን የወልቃይትን የፍትህና የማንነት ጥያቄ እንቅስቃሴ ተራ ነገር እንዲመስል አድርጎታል የዚያኒ የነበረው በተለይ ባገዛዙ የተሾሙ ቀጥረኞቹ የድል ሽሚያንና በተለይ ተከዜማዱ ያለውን የማንነት ጥያቄውን ያስመለስነው እኛነን በማለት ያማራን ህዝባዊ ኃይል ስነልቦና ሰልቦታል ይህ ባለ ሁለት እግር ባዲናዊ ቡድን ሌላው ቢቀር መለው ያማራ ህዝብ ከገንዘብ እስከ የደም መስዋዕትነት የከፈለበትን የወልቃይትን የፍትህና የማንነት ጥያቄ የሱ ብቸኛ ድል ከማስመሰል አልፎ በህዝባችን መካከል መቃቃርን የሚፈጥር በወጉ ጥያቄዎቻቸው መስመር ያልያዘ ቀሪ የአማራ ርስቶች ላይ ከጥላትም የከፋ አቋም ይዞ በግላጭ ይሰራ ጀመር። በጦርነቱ ወቅት የአማራን ህዝብና ልዩ ኃይል ፋኖና ወጣቱን እያለ ሲያሞካሽ የነበረው ኦህዴድ መቀሌ በተያዘና በሙሉ ነጋ የሚመራ ጊዜያዊ አስተዳደር በተቋቋመ ቅጽበት ለነ ሙሉ ነጋ ወልቃይትና ራያ ለትግራይ እንደሚመለሱ ቃል ከመግባት አልፎ በሚዲያ ላይ ወጥተው እንዲናገሩ አደረገ። በዚህ ሳይወሰን ኦህዴድ መሩ የኦሮሞው አገዛዝ ፍላጎት አቅሙን በመጠቀም ወያኔን ማጥፋት ሳይሆን ለአራት ኪሎ ስልጣንና ለኦሮሞ ስጋት የማይሆን ነገር ግን ለአማራ የጎኑ ጋት የሚሆን ወያኔ እንዲኖር ማድረግ መሆኑን በይፋ ማሳየት ቀጥሏል። ለዚህም ማረጋገጫ የሚሆንን ኦህዴድ በበላይነት በሚዘውረውና ፓርላማ ውስጥ ወያኔን በሽብርተኝነት ፈርጆ ሲያበቃ ይህን አዋጅ የሚያጸኑ ድንጋጌዎች ማለትም የፋሽስት ወያኔ ከፍተኛ መካከለኛና የታችኛው ካድሬዎች በህግ የፖለቲካ ተሳትፏቸው የሚታገድበት ወያኔነት ወንጀል ተደርጎ ሊቆጠር እንደሚገባና አሜሪካዎች ናዚንና የኢራቁን የባዝ ፓርቲ በህግ እንዳፈረሱትና መታሰቢያውን ሳይቀር እንዳጠፉት ስር ነቀል እርምጃ ከመውሰድ ይልቅ ኦህዴድ መሩ የኦሮሞው አገዛዝ ፋሽስት ወያኔ ነፍስ እንዲዘራ አስቻይ መፍትሄ በመፍጠር የጓዳ ቁማር እየተጫወተ ይገኛል። አገዛዙ በዚህ ሁሉ ቁማር ውስጥ የማሸነፍ ጦርነት ሳይሆን የፖለቲካ ህዝብ የማስጨረስ ትውልድ ያለማስቀጠል ኢትዮጵያን የማራቆትና ሀገር የመከፋፈል የመበታተን የሀገርን ታሪክ የማጠልሸትና የማበላሸት ኢትዮጵያን ስም አጠራሯን ከመጽሐፍ ላይ ደምስሶ የመውጣት ሴራ እንደሆነ ህዝብ ሊያውቀውና ሊረዳ እንደሚገባም ምሁራን በአስተያየት ጠቁመዋል። በአገዛዙ የሚመረው ኢሰመኮ ለ500 ንጹሃን ግድያና ከ20 በላይ የፌደራል ፖሊስ አባላት ሞት ምክንያት ሆኗል ተባለ። በምዕራብ ወለጋ ጃርደጋ ጃርቴ የተጨፈጨፉት አማራዎች 500 ደርሷል። የሮዶው ካድሬዎች ጭምር የተሳተፉበት ይህ ኦፕሬሽን ካለጠፋታቸው ከ100 በላይ የታሰሩ አማራዎች እስር ቤት እንዳሉ እንዲቃጠሉ መደረጉ በርካታ ኢትዮጵያውያንን ለበርካታ ሀዘን ከመዳረጉም በላይ አገዛዙ ኢትዮጵያ ውስጥ ምንም አይነት ሚና እንደሌለውና ኢትዮጵያ መንግስት አልባ ሀገር ናት ሲሉም በአስተያየት መልኩ ጠቁመዋል። የጭፍጨፋ እንዲፈጸም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ቋግሜ ላይ የዋጣው መግለጫ ትልቅ ምክንያት ሆኗል። ይህ ኢሰመኮ ደግሞ በአገዛዙ የተወከለ ካልተላከ በስተቀር ምንም ነገር ሊፈጽም የማይችል ግዑዝ መሆኑ በግልጽ ተገልጿል። ቋግሜ ውስጥ ይህ የአገዛዙ ክንፍ ኢሰመኮ የጅማ ቅርንጫፍ ኦሮሞ ውስጥ ያሉ የአማራ የመደበኛ ታጣቂዎች ኦሮሞዎችን ገደሉ ብሎ የሐሰት መግለጫ ማውጣቱ የሚታወስ ነው። ቀንደኛው የኦነግ አባሉ የጅማ ቅርንጫፍ ኢሰመኮ አስተባባሪ ደቻሳ ለማየው በርካቶችን አስጨፍጭፏል። ለእነዚህ ሁሉ ንጹሃን ደም መጀመሪያ ተጠያቂ የሚሆን ይህ ሰው ነው። የኢሰመኮ መግለጫ ከወጣ ከሁለት ቀን በኋላ ጃርቴ ወረዳ ካድሬዎች ጃርደጋ የሚኖሩ ንጹሃንን ኦሮሞን እየገደላችሁ ነው፣ ኢሰመኮ እንኳን ሽብርተኛ መሆናችሁን መስክሯል ብለው ከ100 በላይ ንጹሃንን ጃርቴ ላይ አሰሯቸው። እነዚህ አማራዎች ናቸው። ትላንት ዘው እንደታሰሩ እንዲቃጠሉም ተደርጓል። መስከረም 10 ቀን 2015 ዓመተ ምህረት የጃርቴ ወረዳ ካድሬዎች ወደ ጃርደጋ ሄደው የአካባቢውን ህዝብ ሰብስበዋል። እነዚህ አገዛዙ ካድሬዎች ሰሞኑን ኦነግ የሚሰራው ኦፕሬሽን ስላለ የኦሮሞ ተወላጆች ብቻ የሆናችሁ አካባቢውን ለቃችሁ ውጡ ብለዋል። የአካባቢው ሚሊሻ የሆናችሁ የአማራ ተወላጆች ደግሞ ትጥቃችሁን እንድትፈቱ ሲሉ ለተሰበሰበው ህዝብ በአዋጅ ተናግረዋል። የአማራ ተወላጆች እኛም አብረን እንወጣለን፣ እንሰደዳለን፣ ኢትዮጵያዊነታችንን እናስመሰክራለን ሲሉ ኦህዴዶች እኛ ስለናንተ አያገባንም፣ ወዴትም መውጫ የላችሁም፣ ተከባችኋል ብለው ይመልሱላቸዋል። የኦሮሞ ልዩ ኃይል የአማራ ተወላጅ ሚሊሻዎችን ኦህዴድ ባዘዘው መሰረት ትጥቅ አስፈታ። ከመስከረም 10 አመሻሹን ጀምሮ እስከ መስከረም 12 ቀን የ2015 ዓ.ም ተመረጥ የኦሮሞ ተወላጆች በተባሉት መሰረት አካባቢውን ለቀው ወጡ። አብረው በጉርብትና የኖሩ አንዳንድ የኦሮሞዎች አይዟችሁ ሮብ ሌሊት 11 ሰዓት ላይ ኦነጎች እንደሚመጡ መረጃ ሰምተናል፣ ተጠንቀቁ ብለው አማራዎችን አጽናንተው የኦሮሞ ተወላጆቹ በተባሉት መሰረት ከብቶቻቸውን ሳይቀር ይዘው ከአካባቢው ለቀው ወጡ። የኦሮሞ ተወላጆች ለአማራዎች በነገሯቸው መሰረት በዙሪያ ያለው ኦነግ አመሻሹን 11 ሰዓት ጀምሮ አንዳንድ የተኩስ ድምፅ ማሰማት ጀመረ። አማራዎቹ ሚስትና ልጆቻቸውንም ወደ ጫካ ወደ በቆሎም ውስጥ ደብቀው የሚመጣውን ለመቀበል ተዘጋጅተዋል። ኦነግ መስከረም 12 ረቡዕ ሌሊት 11 ሰዓት ጀምሮ በጃርደጋ ያሉትን አማራዎች መጨፍጨፍ ጀመረ። ከጃርደጋ የዋይታ ጩኸት ቢሰማም የሚደርስ ጠፋ። የወረደው ኦዲዶች ጋር ቢደወል እየሳቁ ምንም ማድረግ አንችልም ቻሉት የሚል የምጽአት ምላሽ ተሰጣ። የዞኑ ካድሬዎች ሲደወልላቸው ደግሞ ስልካቸውን ሆን ብለው ዘጉ። ይህ በተናበበ መንገድ አገዛዙ እጁን ሙሉ በሙሉ ባስገባበት አግባብ በርካታ ንጹሃን እንደማቸው ፈሰሰ። ይህ ኦፕሬሽን ሲጀመር ግን ጃርደጋ የሚኖሩ አማራዎች ለሚዲያ አካላት ሰሚ ባያገኙም እባካችሁ ድረሱልን ሲሉ ሰንብተው ነበር። ጃርደጋ ላይ ንጹሃን መጨፍጨፋቸውን የሰሙ በሀገር መከላከያ ሰራዊት አባላት ተተክተው ጃርደጋ ወረዳ ላይ ያሉ የፌዴራል ፖሊስ አባላት ተጨፍጫፊዎችን ለማዳን ወደ ጃርደጋ ሲያቀኑ ወረዳው ላይ ያለው የኦሮሞ ልዩ ኃይል የፌዴራል ፖሊስ አባላትን ከኋላ ወግቶ ከ20 በላይ የፌዴራል ፖሊስ አባላትን ገደለ። ፌዴራል ፖሊስ አባላት ይህ ጥቃት ሲፈጸምባቸው አካባቢውን ለቀው ለመውጣት ተገደዋል። ነገር ግን እነዚህ የፌዴራል ፖሊስ አባላት ከፌዴራል ወይም ደግሞ ከአገዛዙ ተልከው አድኗቸው ተብለው ሳይሆን እዚሁ አካባቢ ስለነበሩ ራሳቸውንም ለማዳን በሚያደርጉት መፍጨርጨር እንጂ በአገዛዙ በኩል ምንም አይነት የህግ አካል ወይም ደግሞ የጸጥታ ሰላም አስከባሪ ወደዚህ ቦታ እንዳልተላከም ተሰምቷል። የመንግስት ኮሚኒኬሽን አገልግሎት ቅጥረኛነቱን በማስመስከር ቅዳሜ ዕለት በሰጠው መግለጫ በጃርደጋ ጃርቲ ኦነግና የመደበኛ ታጣቂዎች ሚሊሻዎችና ንጹሃንን ገደሉ የሚል የሐሰተኛ መግለጫ እንደ ልማዱ ሰጠ። ይህንን የሐሰት መግለጫውን ሲያብራራም ኦነግ አዛዡን ስለገደሉበት እና ወያኔም የተሸነፈች ስለመጣች የበቀል እርምጃ ለመውሰድ አስቦ ነው፣ አልተሳካለትም፣ ቡድኑ አሁን ላይ እርምጃ ተወስዶበት እየተበታተነ ይገኛል ሲል አገዛዙ መግለጫ በመስጠት አስመሳይነቱን አስመሰከረ። የአገዛዙ ቅጥረኛ የውሸት አቆማዳ የለገሱት ሁሉ መግለጫ ከእውነት የራቀና የንጹሃን ጭፍጨፋ ለመሸፋፈን እንዲሁም መንግስታዊ መዋቅር ተዘርግቶለት የአማራን ጭፍጨፋ የሚያስፈጽመውን ማፊያ ቡድን በደም የተነከረ ወንጀሉን ለመሸፋፈን የሄደበት ርቀት ነው ሲሉ የአይን እማኞች በአካባቢው የደም መፋሰሱን ያዩ አካላት ገልጸዋል። የወሬዱ ለገሰት ሁሉ መግለጫ ተከትሎ የኢሰመኮ የጅማ ቅርንጫፍ ሌላ የክደት መግለጫ ወጥቷል። የአማራ የመደበኛ ታጣቂዎች ንጹሃንን ገድሉ የሚል መግለጫ ወጥቶ በኢሰመኮ ገጽ ተለቋል። ጽንፈኛው የወሬድ ሚዲያዎች የጸረ ህዝቡን ኦነግ ጀዋር መሐመድ ሚዲያን ጨምሮ ይህንን የሐሰት ፕሮፓጋንዳ ሲያራግቡ ሰንብተዋል። በዚህ መንገድ ታላቋን ኦሮሞ ለመገንባት አገዛዙ ኢትዮጵያውያንን ከኦሮሞ ውጭ ያሉትን እየጨፈለቀና እያሳደደ እያፈናቀለ እንደሚገኝ ተገልጿል። በተለይ አዲስ አበባ ከተማዋንና ከአማራ ከኦሮሚያ ክልል ውጭ ያሉ በክልሉ የሚኖሩ የብሔር ብሔረሰቦች ተዋጽኦ የሆኑትን አካላት ከክልሉ ለቀው እንዲወጡ በማሰላቸት እንዲዘረፉ በማድረግና በሽፍቶቹ እንዲጨፈጨፉ እንዲገደሉ በማድረግ የመደበኛ አካላትን ወይም ደግሞ ኦነጎችን በበጀት በመደገፍ አካባቢውን እንዲያጸዱና ጸረ ህዝብነቱን በሰፊው በማወጅ በዚህ ልክ ኢትዮጵያን እያተረመሰና እያመሰ መገኘቱ እጅግ ያሳዝናል። ህዝብ ሊነሳና ሊመክት ሊታገለው ይገባል ሲሉም የሀገር ሽማግሌዎች ገልጸዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
Oh, yeah, baby, don't get in touch. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 48 ቁጥር 1 መስከረም 2015 ዓመተ ምህረት መብትና ነጻነት ያለ ህዝባዊ ትግል እውን አይሆኑም። የዚያች ጥንታዊ ባለታሪክና ታላቅ አገር ህዝብ በራሱ ቀመር በኢትዮጵያ የዘመን አቆጣጠር አሮጌውን ዓመት 2014 አሳልፎ ይኸው አዲሱ ዓመት 2015 መባቱ በመሆኑ ዘመን አልፎ ዘመን ሲተካ የኢትዮጵያ ህዝብ እንደወጉና እንደባህሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እንቁጣጣሽ በየዓመቱ ያምጣሽ መባባልና ብሩህ ተስፋንና ሰላምን ለራሱ ለአገሩና ለዓለም ህዝብ ሁሉ መመኘት የተለመደ ነው። ከፋም ለማም ለአገሩና ለወገኑ ያለውን ብሩህ ተስፋና ምኞት መግለጽ የቆየና ዘመን የተሻገረ ኢትዮጵያዊ ወግና ባህሉ ነው። አዲስ አመትን ቁጣጣሽ መምጣቱ በህይወታቸው ላይ ምንም አይነት ለውጥ እንደማያስከትል የሚገምቱ ኢትዮጵያውያን ብዙዎች ናቸው። ብዙ አዲስ አመት ምንም አይነት የህይወት ለውጥ ያላስከተለላቸው ኢትዮጵያውያን ጎስቋሎች ቁጥር በጣም ብዙ ነው። ባንዳንዱ ቤት ፍሪዳ ሲጣል ጮማ ሲቆረጥ ጠላ ሲጠመቅ ጠጅ ሲጣል ውስኪው ሲፈስ ፍርፋሪ አሮባቸው ወስፋታቸው ምንጫጫ አንጀታቸው ተቆማትሮ የበይተ መልካቸው ሆን ወገኖቻችን ቁጥር ዛሬማ ቀላል አይደለም። አዲስ አመት ለነዚህ ወገኖቻችን ምን ይዞ ይመጣ ይሆን? ለመሆኑ ኢትዮጵያ ለልጆቿ ለዜጎቿ በየዘመኑ በየአዲስ አመቱ መታበረክተው ምንድነው? ዛሬ ስለ ጦርነት ልንሰማ ነው? እንደገና ስለ ረሃብና ቸነፈር ልንሰማ ነው? ስፍር ቁጥር የሌላቸው ኢትዮጵያውያን ዜጎች የረሃብና የጦርነት ስጋት ሰለባ ሊሆኑ ነው ወይስ አዲስ አመት አዲስ ተስፋና ብስራት ይዞ ይመጣ ይሆን? አለበለዚያም በግዞት በስራት በፍትህ እጦት የሚላስ የሚቀመስ በማጣት ወዘተ ይረከቡት ይሆን? ከሁሉ ነገር የነጣ በመሆን የሚንገላቱ ወገኖቻችን ስራተው ከነመላው መላው ቤተሰቦቻቸው የሚቆራመቱ በሚሊዮን የሚቆጠሩ ኢትዮጵያውያን አዲሱን አመት እንዴት ያዩታል? ሰላምና ጤናቸው ተናግቶ ወልደውና ከብደው በኖሩበት መንደር በቆጠኞች እየታመሱ የሚገኙ ወገኖቻችን አዲሱን አመት እንዴት ያዩት ይሆን ብሎ መጠየቅ የዜግነት የሰብአዊ ግዴታ ጭምር ነው። ይህ አዲስ አመት የሚበት ከሆነ ለሁሉም ዜጎች እኩል ይባት ነው የኢሃፓ የአዲስ አመት ምኞትና ተስፋ። ላንዱ ጨለማ ለሌላው ብርሃን፣ ላንዱ በሽበሽ ለሌላው መከራና ቸነፈር፣ ላንዱ ደስታና ፍትህ ለቀረው ስቃይና ብካይ ከሆነ አዲሱ አመት ምኑን አዲስ ተባለ? አዲስ ሊባል አይገባውም። በገራችን አዲስ አመት ሲታወስ ካለመታደል ሆኖ እስከዛሬ የታየው የአመራር ባህል በገዢዎችና በህዝብ መካከል ትልቅ ግንብ ሰርቶ ህዝብ አገዛዙን ሲያሳድድ አገዛዙ ደግሞ ህዝብን ሲያሳድድ ህዝብና አገዛዝ እንደድመትና አይጥ አንዱ አሳዳጅ ሌላው ተሳዳጅ ሆነው ዘልቀዋል። ፈተና ረጥን ያስተናብራል ተብሎ የተገመተው መንግስት ተብየው ዘራፊና ቀማኛ ነጣቂና ፍርደገምድል ወጠኛና አምባገነን ሆኖ ኖሯል። ይህ እስከመቼ ሊቀጥል ይችላል? አዲስ አመት አዲስ ተስፋ እንዲያመጣ የኢትዮጵያ ህዝብ ፍትህንና ረጥን በተጠማ በመሆኑ በእነዚህ በተግባር ተሟልተው እንዲገኙለት ባለፈው አመት የወሰዳቸው እርምጃዎች የተጓዘባቸው አቅጣጫዎች የተለማቸው የትግል ስልቶች ምን ያህል ስኬታማ እንዳደረጉት አሮጌው አመት አልፎ አዲሱ ሲተካ ያለፈውን መለስ ብሎ ማየቱ የተለመደ ነውና እንደቀድሞው ሁሉ ዘንድሮም ባይነ ህሊናው ያለፈውን አመት ዳሶታል። በርግጥም ያለፈው አመት የኢትዮጵያን ህዝብ ማንነትና ያገሩ ሉዓላዊነት በተመንጃ ኃይል በስልጣን ላይ በተቆናጠጡ ጎጠኞችና የኢትዮጵያ ህዝብ ታሪካዊ ጠላቶች ክፉኛ የተፈተነበት ከውስጥም ከውጭም አንድነቱንና ህልውናውንም የተፈታተኑበት ዛሬም የተባብሶ የቀጠለበት ሁኔታን እያየን ነው። በዚህ ሁኔታ ውስጥ ቢሆንም ህዝብ በአገሩና በነጻነቱ ተስፋ ስለማይቆርጥ መከፈል ያለበትን መስዋዕትነት እየከፈለ እንዳለፉት ጊዜያት ሁሉ በአዲሱ አመትም የተጋረጡበትን ችግሮች ሁሉንም ተቋቁሞ ባቸናፊነት ለመውጣት በደከመበት ከስህተቱ እየተማረና እያረመ ዘላቂውን ድል ለመቀናጀት ይበልጥ ዳብሮ ተደራጅቶ ሳያሰልስ መታገል ይኖርበታል ብሎ ያፓ የአዲስ አመት የመልካም ምኞት ተስፋውን ይገልጻል። ለኢትዮጵያ ህዝብ የሚያስተላልፈው ዛሬም እንደ ትላንቱ ከዛሬ 47 አመት በፊት ማለትም ነሐሴ 26 ቀን 1967 ዓመተ ምህረት ህልውናውን ይፋ ያደረገበት ቀን በመዘከር የገባሁትን የትግል ቃል ኪዳን የጠበቁ የትግል አጋርህ ዛሬም ከጎንህ ነኝ በማለትም ጨመር ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተ ድፍን 50ኛውን የወርቅ ኢዮቤልዩ የምስረታ በዓሉን ሐምሌ 3 ቀን 2014 ዓመተ ምህረት ያከበረ ሲሆን ራሱን ይፋ ካደረገና በህዝባዊ ትግሉ ጎራ በመሰለፍ የኢትዮጵያ ህዝብ አለኝታ ዋልታና መከታነቱን ካረጋገጠ ደግሞ ነሐሴ 26 2014 ድፍን 47 የትግል የጽናት ዓመቱን አስቆጥሯል። ከአመታት በፊት ለኢትዮጵያ ህዝብ ህልውናውን በይፋ ያበሰረው ኢሃፓ በረጅሙ የሀገራችን የፖለቲካ ትግል ታሪክ ጉዞው የብዙዎችን አእምሮና ልቦና የኮረኮረ ብቻ ሳይሆን ቀጣይ ክስተት ሆኗል ብንል ከእውነት ይራቅ አይሆንም። ለዚህም ዋና ማጠየቂያው ኢሃፓ ሲመሰረት ለኢትዮጵያ ህዝብ አንግቦት የተነሳው የብሩህ ተስፋ ራዕይ እስካሁን እውን አለመሆኑና አሁንም ብዙዎች የሚመኙትና የሚፈልጉት መሆኑ ነው። በዚያን ወቅት በኢሃፓ ዙሪያ የተሰባሰበውና የተደራጀው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አበክሮና አጠንክሮ መጠየቅ የጀመረ አገሩን ከነበረችበት ኋላቀር ሁኔታ ለማላቀቅ አቅሙና ችሎታው የፈቀደለትን ከማድረግ አልፎ ለሀገሩ ክብርና ልዕልና ካለው ከፍተኛ እምነትና ለሚወደው ህዝብ ካለው ፍቅር የተነሳ ክቡር ህይወቱን ጭምር አሳልፎ ለመስጠት ያላመነታ የኢትዮጵያን ትንሣኤ አጥብቆ የሚመኝ ትውልድ ነው። ይህ በወቅቱ ኢሃፓን የመሰረተውና የትግልን አስፈላጊነት በሚገባ ጠንቅቆ የተረዳው ብሩህ አእምሮ የነበረው ለውጥ ፈላጊ ትውልድ የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና አጠንክሮ መጠየቅ ጀመረ። ለዚህም የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለምን ሁኔታዎች እድሜውና ዕውቀቱ በፈቀደለት ደረጃ ከማየትና ከማጤን አልፎ ከወቅቱ ተጨባጭ ሁኔታ ጋር ሁሉንም በማገናዘብ ተገቢውን ትምህርት ለመቅሰምና በአግባቡ ለመፍታትም የተቻለውን ሁሉ ጥረት አድርጓል። ለተቀማጭ ሰማይ ቅርቡ ነው እንደሚባለው አንዳንዶች የኢሃፓን የዚያን ጊዜ ትግል በዛሬው መነጽራቸው አንሸዋረው በመመልከት የሚሰጡት አፍራሽ ትችትና ውግዘት ውሃ የማይቋጥር ብቻ ሳይሆን ሁኔታውን ያላገናዘበ ፍጹም ጥላቻን ያረገዘ አሊያም ቂምና በቀልን ያዘለ ለትውልድም ሆነ ለትግሉ ፋይዳ የሌለው ራስን ከዜግነት ታሪካዊ ኃላፊነትና ተጠያቂነት ለማዳን የሚደረግ ሽሽት መደበቂያ ነው ማለት ይቻላል። በአንጻሩ ደግሞ የኢትዮጵያ ህዝብ ለኢሃፓ ያለው አፍቅሮትና ክብር ዛሬም የላቀ ነው። የኢትዮጵያ እናቶች የልጆቻቸው ጥምረት ሆኖ በኢትዮጵያ የፖለቲካ መድረክ ብቅ ያለውንና የህዝቡን ጥያቄዎች አንግቦ የተነሳውንና ጥያቄዎቹን በቅንነት እና በግልጽነት ማስተጋባት የጀመረውን ኢሃፓን እጃቸውን ዘርግተው ነበር የተቀበሉት። ኢሃፓን ከኢትዮጵያ ህዝብ መነጠል ልጅን ከናቱ አስገንድዶ እንደመነጠል ያህል ስለነበር የማይቻል ነበር። በርግጥም ኢሃፓ ልክ እንደ ስሙ ህዝባዊ የኢትዮጵያ ህዝብ ልጅ ነበርና የኢሃፓ ባላት ድርጅቱ ከተመሰረተ ከ1964 ዓመተ ምህረት ጀምሮ የታገሉትና ዛሬም በጽናት እየታገሉ ያሉት ለኢትዮጵያ ህዝብ ያላቸውን ፍቅር በነደፉት የፖለቲካ መርሃ ግብር በማንጸባረቅና የመርሃ ግብራቸውም ግቡን እንዲመታ ባላቸው ቁርጠኝነት ነው። ለዚህ ግብ መሳካት ደግሞ ባደረጉት ትግልና በከፈሉት መስዋዕትነት ማንነታቸውን የህዝብ አለኝታና ጠበቃ መሆናቸውን በተግባር የገለጡ ዛሬም እየገለጡ ያሉ የዚያ የአይበገሬ አኩሪ ትውልድ እምብርት መሆናቸውን የኢትዮጵያ ህዝብ ራሱ የመሰከረው ሊዳፈንም ሆነ ሊጠፋ የማይችል ሐቅ ነው። ኢሃፓ በህዝባዊ የትግልና የትንቅንቅ ውሽንፍር ውስጥ ከህዝብ አብራክ የተፈጠረ ድርጅት እንደመሆኑ የህዝቡን ብሶትና ዋይታ አንግቦ ራሱን እያጠናከረና ህዝቡን እያደራጀ በሚቻለው ሁሉ ታግሏል። ዛሬም በጽናት ትግሉን ሳያቋርጥ ቀጥሏል። በ1966 የካቲት ህዝባዊ አብዮት ሲፈነዳ ኢሃፓ ገና 2 ዓመት ያልሞላው የፖለቲካ ድርጅት ነበር። በወቅቱ በኢትዮጵያ ውስጥ ይታይ የነበረው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ አይኑን አፍጦና ጥርሱን አግጦ ይታይ የነበረበት ወቅት ብቻ ሳይሆን የአጼው አገዛዝ የተቀሰቀሰውን ህዝባዊ ቁጣ ሊቆጣጠረውና ስርዓቱን ለማስቀጠል እፎይታ ሊሰጠው የማይችልበት አስገዳጅ ሁኔታ ውስጥ የገባበትና አገሪቱ አዲስ ስርዓትን ለመውለድ ምጥ ላይ የነበረችበት ታሪካዊ ወቅት ነበር ማለት ይቻላል። በወቅቱ የተጀመረው አብዮታዊ እንቅስቃሴም በከተሞች ውስጥ ኢሃፓ እንዲጠናከር አባላትና ደጋፊዎችን ለመሰባሰብ አስቻለው። የካቲቱ ህዝባዊ እንቅስቃሴ ላባደሮች፣ አርሶ አደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስት ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ ሴቶች፣ ስርዓቶች ወዘተ የተሳተፉበት ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ ነበር ማለት ይቻላል። ይህ በግብታዊነት የተቀሰቀሰው ህዝባዊ አመጽ መላውን የህብረተሰብ ክፍል ከዳር እስከ ዳር ያሳተፈ ለመሆኑ ከላይ የጠቀስናቸው የለውጡ ተዋናይ የነበሩት የህብረተሰብ ክፍሎች አብይ ምስክር ናቸው። በጊዜው በአጼው መንግስት ተደብቆ ከፍተኛ እልቂት በህዝብ ላይ እያደረሰ የነበረውን ድርቅና ረሃብን እንዲሁም የአሜሪካንን የእጅ አዙር የቅኝ አገዛዝ በማጋለጥና የባለስልጣናትን እኩይ ተግባር ወደ አደባባይ በማውጣት መላው የኢትዮጵያ እና የዓለም ህዝብ እንዲያውቀው በማድረግ የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች ትልቅ ሚናን ተጫውተዋል። መምህራኑና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለህዝባዊ ትግሉ ተጨማሪ ግፊት ሰጥተውታል። በየካቲት 1966 ለውጥ ፈላጊው የህብረተሰብ ክፍል ይዟቸው የተነሳው ዋና ዋና ህዝባዊ ጥያቄዎች የሚከተሉት ነበሩ። መሬት ላራሹ ይሰጥ፣ የብሔር ብሔረሰብ እኩልነት እንዲሁም የሃይማኖትና የጾታ እኩልነት ይረጋገጥ፣ ዳቦ ለተራበው፣ የትምህርት ዕድል ለሁሉም፣ የውጭ ጣልቃ ገብነት ተወግዶ የአገራችን ሉዓላዊነት ይከበር፣ ዴሞክራሲያዊ መብቶች ያለ ገደብ፣ ጊዜያዊ ህዝባዊ መንግስት ይመስረት የሚሉት ዋና ዋናዎቹ የህዝቡ ጥያቄዎች ነበሩ። አለመታደል ሆኖ የካቲቱ ህዝባዊ እንቅስቃሴ ጥያቄዎች ዛሬም አልተመለሱም። አሁንማ እንዲያውም ይባስ ብሎ የኢትዮጵያ ህላዌ ከባድ አደጋ ውስጥ ከወደቀ ውሎ አድሯል። እኛ በኢሃፓ ውስጥና ዙሪያ የተሰባሰቡ የወገንና የሀገር ፍቅር ያደረባቸው ቆራጥ ኢትዮጵያውያን ታጋይ ወጣቶች ያኔ ገና በለጋነታቸው ኢሃፓን ሲመሰርቱና ትግላቸውን በፖለቲካ ፓርቲ ወደሚመራበት ደረጃ ሲያደርሱ ያለ ጥርጥር የሚወዱት ወገናቸውን ጉልስቅልናና ብዙትን በተጨባጭ አይተው ያገራቸው ኳላቀርነት አንገብግቧቸውና አስቆጥቷቸው የህዝቡን የብሶት ጥያቄዎች አንገበው ዘላቂ ጥቅሞችን ለማስጠበቅ የስልጣን ባለቤትነቱ የሚረጋገጥበትን አዲስ ስርዓት ለመመስረት ሲሉ ነበር ቆርጠው ለመታገል ተደራጅተው የተነሱት። ያ ያገርና የወገን ፍቅር የሰረጸበት ለውጥ ፈላጊ ወጣት ትውልድ በርግጥም በዚያን ያገራችን የለውጥ የታሪክ ምዕራፍ የህዝቡን ችግር ብሶትና መከፋት የተመለከተበት መንገድና ስለ ችግሮቹ አፈታትም ሆነ ስለ ተፈለጉት ለውጦች የነበረው ግንዛቤ በወቅቱ ወጣቱ ከነበረው የውቀት ደረጃ ጋር አለመመጣጠን በአገር ደረጃም ለመማሪያ ሆነ ለንጽጽር የሚሆን የፖለቲካ ፓርቲ ብሎም እንቅስቃሴ አለመፈጠር አለመኖር ከአገሪቱ ኋላቀር ባህላዊና ፖለቲካዊ ሁኔታዎች እንዲሁም በዚያን ጊዜ የነበሩት የአፍሪካና የዓለም ሁኔታዎች ጭምር ከፈጠሩበት ስነ ልቦናዊ ግፊትና ተጽዕኖ ጋር ቀጥተኛ ስስስር የነበራቸው መሆኑን ጨርሶ መካድ አይቻልም። በወቅቱ በኢሃፓ ዙሪያ የተሰባሰበውና የተደራጀው ዛሬም ትግሉን በጽናትና በቆራጥነት የቀጠለው ትውልድ የህዝቡን ችግሮች ለመፍታትና ጥቅሞች ለመጠበቅ የመላውን የኢትዮጵያ ህዝብ ህይወት ለማሻሻል ያገሪቱንም ኋላቀርነት ለማስወገድ ከልብ ቆርጦ መነሳቱና በቅንነት መታገሉ ግን በማንም ሊታበልና ሊካድ የማይችል ያፈጠጠ ሀቅ ነው። ያ በዚያን ጊዜ በኢሃፓ ውስጥ እየተሰባሰበ የመጣው ትውልድ የኢትዮጵያ ህዝብ ሐሳቡን በነጻነት የመግለጽና ያለ ገደብ የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት ሁሉም አይነት ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ መሰረታዊ ለውጥ ለማምጣት አልሞ ትግሉም የሚጠይቀውን ዋጋ ሁሉ ለመክፈል በርግጥም ቆርጦ የተነሳ ጀግና ትውልድ ለመሆኑ ተግባርና ታሪኩ ብቻ ሳይሆን በተህና ርትህን የተጠማው ኢትዮጵያ ህዝብ ጭምር ቋሚ ምስክሮች ናቸው። ዛሬ በአገራችን በጎጠኞች ለዘር ተስህቦ ተጋልጣ ህልውናዋ በየቀኑ እየተሸረሸረ ለመሆኑ አስተዋይ ልቦናና ሰሚ ጆሮ ላለው ዜጋ በአደባባይ የተሰጠ እውነታ ነው። ዘረኞች ኢትዮጵያን ከኢትዮጵያዊነት አላቀው ገነጣጥለውና ሰባብረው አሽመድምደው ሊያጠፏት የቆሙ ኃይላት መሆናቸውን ማወቅና መገንዘብ ተገቢ ነው። ትላንት ዘረኛው ወያኔ ለስልጣን የበቃው በአንድ በኩል በፋሽስቱ መንግስት በተደረገ አረመኔያዊ ጥፋት ሲሆን በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለጎጠኛው ወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ሞኝን እባብ ሁለቴ ለከሰው አንዴ ሲያይ ሌላ ጊዜ ሲያሳይ እንደተባለው ካለፈው ስህተታችን ሳንማር ቀርተን ለዳግም ስህተት ተዳርገን ዘረኛው ወያኔን በተካው በዘረኛው አምባገነን የኦነግ ብልጽግና መሪ ዲስኩር ድግምት አይናችንን ጋርደን ልቦናችንን ደፍነን ተፋዘን ተዘናግተን ለአምባገነኑ ኮሎኔል አገርን የሚያክል ትልቅ ነገር አስረከብን። አገራችንንም ለዳግም ጥፋት አሳልፈን ሰጠን። ህዝብ የከፈለውንም ክብር መስዋዕት አረከስ። በስህተት ላይ ስህተት ታሪካዊ ስህተት ይሉታል። ይህ ነው የወቅቱ የሀገራችን ሁኔታ በግልጽ እንደሚያሳየን ዛሬም እንደ ትላንቱ ዜጎች በማንነታቸው ብቻ ዘረኝነትን በሚያራምዱ ቡድኖች እንደ ከብት የሚገደሉበት፣ ጋዜጠኞች፣ የፖለቲካ ድርጅት መሪዎች ለሀገርና ለወገን ጥቅም የቆሙና የአገዛዙን ጸረ ህዝብ አገዛዝ የሚያወግዙ ዜጎች በአገዛዙ የጸጥታ ኃይላት ወደ እስር ቤት የሚወረወሩበትና በሐሰት ክሶች የሚወነጀሉበት ሁኔታ ውስጥ ነው ያለ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ጸረ ህዝቡና አረመኔው የወያኔ ቡድን ቀደም ብሎ የጀመረው ጦርነት እንደ አዲስ አገር ሽቶ ዜጎቻችንን ለሞትና ለአካል ጉዳተኝነት ለመፈናቀል እንዲሁም የህዝባችንን አንጡራ ሀብት ለውድመት እየዳረገ ይገኛል። ባለፈው ዓመት በርካታ ዘግናኝና አሳፋሪ ግፎችን እየፈጸመና የህዝብን አንጡራ ሀብት እየዘረፈና እያወደመ ደብረሲና ደርሶ የነበረው አሸባሪው የወያኔ ቡድን በወገን ኃይላት ርብርብ በከፍተኛ ደረጃ ተሸንፎ ወደ ትግራይ ባገፈገፈገበት ወቅት በስልጣን ላይ ያለው ዘረኛው አገዛዝ የወያኔ ቡድን ተዳክሞም ቢሆን ህልውናውን ጠብቆ ቢቆይ የስልጣኔን ዕድሜ ሊያራዝም ይችላል በሚል ስሌትና እንዲሁም የውጭ ኃይላትን ጫና በመፍራት አሸባሪው ቡድን በሚገባ ተመቶ ሳይወገድና የወረራቸውን የአማራን መሬቶች ሳይለቅ ጦርነቱ እንዲቆም አድርጓል። በወቅቱ በነበረው የኃይል ሚዛን ወያኔን የገባበት ገብቶ ማጥፋት ሲቻል የሽብር ቡድኑ ነፍስ ዘርቶ ለወራት በሰው ኃይልና ከባዳን በአውሮፕላን በሚላክለት የጦር መሳሪያዎችን እርዳታ እንዲጠናከር እድል ሰጥቶት ይኸው ዛሬም ጦርነት ከፍቶ በዜጎች ደም ሊቀልድ ችሏል። በቅርቡ በተካሄዱ ጦርነቶች የወገን ኃይል ባደረገው ብርቱ ትግል አረመኔው የወያኔ ቡድን የጥፋት እቅዱን ከመፈጸም የተደናቀፈ ሲሆን ይህን ቡድን የማስወገዱ ጥረት ተጠናክሮ መቀጠል አለበት እንላለን። በሌላ በኩል በግልጽ ያምባገነን ስርዓት አስፍኖ ስልጣኑን የተቆጣጠረው በኦሮሚያ ብልጽግና የሚመራው ዘረኛ ቡድን በህዝባችን ላይ እያደረሰ ያለው ግፍና መከራ ከጊዜ ወደ ጊዜ እየጨመረና እያደገ መሄዱ ግልጽ ነው። በወለጋና በሌሎች ቦታዎች አማሮች በመሆናቸው የሚገደሉና አካለ ስንኩላን የሚሆኑ በንብረታቸው የሚወድምባቸውና ጥቃቱን በመሸሽ የኖሩበትን ቀዬ በመልቀቅ የሚሰደዱ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ በመሄዱ በድርጊቱ በርካታ ወገኖች ከማዘናቸውና ከመበሳጠታቸው በላይ ቁጣቸውንና ተቃውሟቸውን አሰምተዋል እያሰሙም ናቸው። አምባገነን ስራ ዘርግቶ በማናለበኝ ራሱን ከተጠያቂነት ነጻ ያወጣው አፋኙና ዘረኛው አገዛዝ የሚያወጣቸውን ከፋፋይ ፖሊሲዎችንና የሚያካሂዳቸውን ጸረ ህዝብ ተግባራቱን በመቃወም ድምጻቸውን የሚያሰሙ በርካታ ዜጎች ከህግ ውጭ አፍኖ በተለየ ቦታ ቆይቶ በማሰቃየት ያሰጥ ክሶች ድርድሮ ፍርድ ቤት በማቅረብ ፍርድ ቤት የወሰነውን ውሳኔ በመሻር እንዲሁም በሾማቸው ጋሻ ጃግሬ ዳኞች አማካይነት የስቡላ ፍርድ አስፈርዶ በእስር እንዲሰቃዩ እያደረገ ይገኛል። አሸባሪው የውያኔ ቡድን የሚያካሂደውን በዘር ላይ የተመሰረተ ጥቃት ለመከላከል ራሳቸውን በፋኖ አደረጃጀት መልክ አደራጅተው ሲንቀሳቀሱ የነበሩ በሺ የሚቆጠሩ ዜጎችን ለአገዛዙ አደጋ ናቸው በሚል ሰበብ ትጥቃቸውን አስወርዶ በእስር ሲያሰቃያቸው መቆየቱ የሚታወቅ ሲሆን የውያኔ ቡድን ዳግም ወረራ በጀመረበት በአሁኑ ወቅት እነዚህን ዜጎች ፈቶ ወገናቸውን እንዲታደጉ ለማድረግ እንኳ አልዳዳውም። ዘረኛውና አፋኙ አገዛዝ በህዝባችን ላይ የሚያካሂዳቸው በደሎችና ግፎች ተዘርዝረው የማያልቁ ቢሆንም በአገዛዙ የተዛባ ፖሊሲና እንዲሁም በአገሪቱ ውስጥ እየተካሄደ በሚገኘው ጦርነት ምክንያት የአገሪቱ ኢኮኖሚ አሳሳቢ ደረጃ ላይ መድረሱንና ቁጥራቸው እጅግ ከፍተኛ የሆነ ዜጎች በእድሜያቸው አጋጥሟቸው በማያውቀው ከፍተኛ በሆነ የኑሮ ውድነት እየተሰቃዩ መሆናቸውን መጥቀሱ አግባብነት ያለው ይሆናል። የህዝቡንና የአገሪቱን ፍላጎትና ጥቅም ለማረጋገጥ ያለመ ከህዝብ ሉዓላዊ ስልጣን የመነጨ ህገ መንግስትና እንዲሁም የህዝብ መብቶች የሚያስጠብቁ ሌሎች ህጎች በሌሉበት መንግስታዊ ተቋማት ነጻና ገለልተኛ መሆናቸው ቀርቶ በስልጣን ላይ ያሉትን የኦሮሚያ ብልጽግናንና ተባባሪዎች ወጠኛና ኋላቀር እምነትና ፍላጎትን ብቻ የሚያራምዱና የዚሁኑ ቡድን ስልጣንን ለመጠበቅ በሚሰሩበት የስልጣን ብቸኛው ምንጭና ኃይል ጉልበት ሆኖ በቀጠለበት ሁኔታ ሰላም ፍትህና ልማትን መጠበቅ ከባብ እንቁላል እርግምን እንደመመኘት ነው። ራሱን ያወቀ ጠላትን ያወቀ ነው። ዛሬ ከትላንትናው ስህተቱ የተማረ ነገ ተመሳሳይ ስህተትን አይሰራም። ስለሆነም አሸናፊና ብልህ ይሆናል ተብሏል። ተጨባጩን ሳድ በሰብሱ መመልከት መመርመርና መገንዘብ ይሻል። ወጠኛው ወያኔ ስልጣን ተቆጣጥሮ ያን ሁሉ ግፍና በደል ሊፈጽምብን የቻለው እና የዛሬዎቹ ተረኞች አሁን ያሉበት ደረጃ ላይ ለመድረስም ሆነ ግፍ ለመፈጸም የቻሉት ብቻቸውን ባደረጉት የተፋጠረት ብቻ ሳይሆን በየጊዜው እንደ እንክርዳድ የሚፈሉ እባላባይ አድርባይ ምሁራን ረዳቶቻቸው በመብዛታቸውና በማበርፈንታ መፈራቀቅን የመረጡ በጃዙር ለዘረኞች ከፋፋይ ዓላማ መሳሪያና ረዳት የሆኑ እንክርዳዶች በመበርከታቸው ነው። አንዳንዶች የዘረኞቹ ግልባጭ ሆነው የጎጠኞቹን የዘረኝነት መርዝ እያስፋፉ ነው። ሌሎች ደግሞ ትግልና ንግድ ተወራራሽ ሆነባቸው በትግል ስም በንጹሃን ደም ለመክበር ጥረት የሚያደርጉ ናቸው። ተልባ ቢንጫጫ ባንድ ሙቀጫ እንደተባለው ሁሉም የትግሉ ጸር ከመሆን የሚዘሉ አይደሉም። በዚህም ተባለ በዚያ ሁሉም ያገርና የህዝብ ጸር ናቸው። በዚህ ጊዜና ታሪክ ተጋግዘው በጎዱ ህብረተሰባችን ውስጥ ኢትዮጵያውያን በሙሉም የሰላም ፋታ የዴሞክራሲና ማህበራዊ ፍትህን ፍንጭ ተነፍገው ለዘመናት በመቆየታቸው የተነሳ ዛሬም ማገራችን የጦርነት የረሃብ የቸነፈር የስደት የሰቆቃ የኋላ ቀርነትና የጭቆና ቋት ሆና እንደቀረች ለሁላችንም ግልጽ ነው። ወጣኝነት ድህነት የዴሞክራሲ መጥፋት መራቆትና የማህበራዊ ፍትህ መጓደል የሚቀሰቀሷቸው ግጭቶች መልሰው ቂምና በቀልን ይወለዱ ድህነትን መፈናቀልንና ጭቆናን ይያባባሱ የማህበራዊ ፍትህን ደብዛ ይያጠፉ ሲሆን ይህ ደግሞ በተራው ለሌሎች ግጭቶች ሁኔታዎች ይያመቻቸ ኢትዮጵያውያንን ተብትበው እጅ ከወርች ካሰሯቸው የጥፋት አዙሪቶች የሚፈልጉትን ፋታ ሳያገኙ ኢትዮጵያም ያላትን እምቅ የሰው ኃይልና የተፈጥሮ ሀብቷን ተጠቅማ በስልጣኔ ጎዳና እንደተራመድ ከፊቷ እንደችካል እየተደቀኑ ዛሬም ደንቃራ ሆነውባታል። አገራችን ያለችበትን ተጨባጭ ሁኔታ ስንዳስስ መታለፍ ከሌለባቸው ጉዳዮች መካከል አንዱ የውጭ ጣልቃ ገብነትን የሚመለከት ነው። አገራችን በታሪኳ የቅርብ መልካም ጎረቤትም ይሁን የሩቅ አዛኝና ወዳጅ እንደሌላት ኢትዮጵያ በሚገባ የሚያውቀው ሀቅ ቢሆንም የውጭ ኃይላት በኢትዮጵያ ላይ የነበራቸው የረጅም ጊዜ ፖሊሲ በተግባር ለማዋል አመቺ ጊዜ ተፈጠረላቸው በዘረኛው የወያኔ አገዛዝ ዘመን ነው። ለዚህም ነበር ወያኔን ኮትኩተው አሳድገውና አዳቁነው ለስልጣን ያበቁት። በኋላም በስልጣን እንዲቆይም ተንከባካቢና ተከላካይ የሆኑለት። አገራችን በአፍሪካ ቀንድ ያላት ቀደምት ታሪካዊነቷና ተፈጥሯዊ አቀማመጧ ለባዕዳን መስህብ መሆኗ ተደጋግሞ የተገለጸና በተግባርም የታየ ነው። በአፍሪካ ቀንድ የአገራችን ተፈላጊነት በባዕዳኑ ዘንድ በብዙ ረድፍ ታይቶ ተጠንቶ ተገምግሞና ታምኖበት የቆየ ጉዳይ ነው። ከቅድመ ቅኝ ግዛት ጀምሮ እስከ ዛሬ ድረስ በተለያዩ ሁኔታዎችና አጋጣሚዎች ሲታዩ የነበሩ ክስተቶች ለዚህ በቂ ምስክር ሊሆኑ ይችላሉ። በመሆኑም የዜጎቹ አንድነት የነጻነቷ ፍጹምነትና የግዛቷ ሉዓላዊነት ተጠብቆ እንዲኖር የሚፈልጉ አይሆኑም። ባዕዳን በኢትዮጵያ የፖለቲካ መልክዓ ምድር ለኢትዮጵያ ሕዝብ ሰላምን ዴሞክራሲንና እድገት ለማምጣት የሚታገሉ እንደ ኢህአፓ አይነት ቆራጥና እውነተኛ አገር ወዳድ ኢትዮጵያዊና ህብረ ብሔራዊ ኃይል በኢትዮጵያ የፖለቲካ መልክዓ ምድር ፈጽሞ እንዳይመጣ የተቻላቸውን ሁሉ ከማድረግ አይቆጠቡም። ደጋግመን እንደገለጽነው በአገራችን ጎልተው የሚታዩትን ልዩ ልዩ ችግሮች እና ደንቃራዎች ማስወገድም ሆነ የባዕዳንን ጣልቃ ገብነት መቋቋም የሚቻለው ህዝባዊና ዴሞክራሲያዊ የሆነ የአገዛዝ ስርዓት በአገራችን እውን ሲሆን ብቻ ነው። ይህ ሊመጣ የሚችለው ደግሞ ኢትዮጵያዊ ሁሉ በአገሩ እኩል ዜጋ የሚሆንበት የስልጣን ምንጭና ተቆጣጣሪው ህዝብ መሆኑ የሚረጋገጥበት በሁሉም ስምምነት ዘረኝነትንና ክፍፍልን ያስወገደ የአገሪቱ ህገ መንግስት ተረቆ ተግባራዊ የሚሆንበት ከማንኛቸውም ተጽዕኖ ገለልተኛና ነጻ ሆነው ለህዝብ አገልጋይ ሊሆኑ የሚችሉ መንግስታዊ ተቋማት የሚዋቀሩበት እንዲሁም የተለያዩ የአገሪቱ ችግሮች በሰላማዊ ውይይት መፍትሄ ሊያገኙ የሚችሉበት ዴሞክራሲያዊ የሽግግር ሂደት ተግባራዊ ሲሆን ብቻ ነው። ለዚህም ኢህአፓ ህዝባዊ ትግሉ ተጠናክሮ መቀጠል አለበት ይላል። ለኛ ለኢህአፓዎች እየተካሄደ ያለው ትግል በብሩህ ተስፋና በዘላቂ ራዕይ ላይ የተመሰረተ በመሆኑ የጊዜው መርዘምም ሆነ የተከፈለውና ዛሬም እየተከፈለ ያለው መስዋዕትነት መክበድ ትግላችንን አይገታውም። የሀገራችን የውስጥና የውጭ ጠላቶች መረባረብ ዓላማችንንና የትግል ቃል ኪዳናችንን ሊለውጥና አቅጣጫውንም ሊያስተው አለመቻሉን በማወቃችን ነው። የትግላችን መሰረት የሆነውን ኢትዮጵያዊነታችንን ተላብሰን ህብረ ብሔራዊነታችንን ተጫምተን እስከመጨረሻው በጽናት የምንታገለው። የኢትዮጵያ ህዝብ በመመራራ ትግሉ መብቱንና ነጻነቱን ይቀዳጃል።
ሞለ ፋሽስቶ ያጎየበስኔ ዛሬም ለቆጠኙ እንበረከከ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ቀድሞ ለፋሽስቶ
ያጎየበስኔ
ዛሬም ለቆጠኞ
እንበረከከ
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት መርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታጎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየው
ولا تتعرى